WBOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ። እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ ማክሰኞ ምሽት ግንቦት 18 2013 ዓ.ም መሰናዶ ጀምሯል። የጸረ ሽብር አዋጁ መገናኛ ብዙሃን ሚዛናዊ ዘገባ ለመስራት የሚያደርጉትን ጥረት የሚከለክል አይደለም ሲል የኢፌዴሪ ጠቅላይ አቃቤ ሕግ አስታወቀ።
ማንኛውም ሰው የሽብር ወንጀል አፈጻጸምን በቀጥታ መሆነ በተዘዋዋሪ መንገድ እያመቻቸ ወይም እየረዳ መሆኑ እያወቀ ወይም ደግሞ የሽብርተኛ ድርጅትን ለመርዳት በማሰብ እንዲያሉ ዘገባዎችን የሰራላቸው ከሆነ ይሄ በሕግ የሚያስጠይቅ ነው የሚሆነው።
ለምሽቱ ከያዝናቸው ዘገባዎች መካከል የመጀመሪያው ነው። በሌላ ዘገባ ደግሞ ላለፉት 5 ዓመታት በኢትዮጵያ የሚማሩ የአንደኛና ሁለተኛ ደረጃ ተማሪዎች የሳይንስና ቴክኖሎጂ ትምህርት ላይ እንዲበረቱ የሥራ ፈጠራ ክህሎታቸውን እንዲያዳብሩ ሲሰራ የቆየው STEM Synergy ከተሰኘው ተቋም ጋር ቆይታ አድርገናል።
ዳቦ በመጋገር ኖሯቸውን የኖሩ የሚችሉ ሴቶችን ነው ተደራሽነት ያለው ይህ የዳቦ መጋገሪያ። እነሱም ደግሞ ለነሱ ደግሞ የብቃት ስልጠና የሚሰጡ ተማሪዎችን ተመርቀው ወደ አሰልጣኝነት ገብተው የሚያገለግሉበት ሁኔታ ይመቻቻል።
የሰማችኋቸው አቶ ይስሐቅ ኡኩሞ የSTEM Synergy የቦርድ ሊቀመንበርና የምህንድስና ባለሙያ ሲሆኑ ለተማሪዎች የሥራ ፈጠራ ክህሎትን ያስተምራሉ። በምሽቱ ይደመጣል። ሙዚቃና ሌሎች ዘገባዎችንም አካተናል። እንኳን ለአፍሪካ ህብረት ቀን አደረሳችሁ ያለን አብራችሁ እንድታመሹ የምንጋብዛችሁ በመስተንግዶ ኤደን ገረመው፣ በዜናዎቹ ሀብታሙ ስዩም ስንሆን በቅንብሩ ኤልያስ አስማረ አብሮን ይዘልቃል። አሁን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። ዩናይትድ ስቴትስ ዜጎቿ ወደ ጃፓን ጉዞ እንዳያደርጉ ማስጠንቀቋ በተራዘመው ኦሎምፒክ ላይ ለመወዳደር የሚፈልጉ ተወዳዳሪዎች ላይ ተጽዕኖ እንደማይኖረው የጃፓን መንግስት አስታውቋል። የዩናይትድ ስቴትስ ባለስልጣናት በጃፓን በመዛመት ላይ ያለው የኮሮና ቫይረስ ሌላ ዝርያ ለተከተቡ ሰዎች ሳይቀር ስጋት ሊሆን እንደሚችል ጠቁመዋል። አሜሪካውያን ጃፓን እንዳይጎበኙ አልታገዱም። ይሁንና ማስጠንቀቂያው የጤና መድህን ሽፋናቸው ላይ ተጽዕኖ ሊኖረው ይችላል። የኦሎምፒክ ተሳታፊ አትሌቶች የመሳተፍ ፍላጎትንም ሊያቀዘቅዝ ይችላል ተብሏል። በጃፓን የሚገኙ አብዛኞቹ ከተሞች በአስቸኳይ ጊዜ አዋጅ ውስጥ ይገኛሉ። በዚህ ሁኔታ እስከ ሰኔ አጋማሽ ድረስ ይቆያል ተብሎም ይጠበቃል። የዚህ ምክንያት በሀገሪቱ የጤና መዋቅር ላይ ጫና እያሳደረ የመጣው የኮቪድ-19 ተጠቂዎች ቁጥር ማሻቀብ ነው። ሁኔታው ሆስፒታሎች በተጨናነቁበትና ጥቂት ሰዎች ብቻ በተከተቡባት ጃፓን በ10,000 የሚቆጠሩ የኦሎምፒክ ተሳታፊዎች እንዴት መስተናገድ እንደሚችሉ አሳሳቢ አድርጎታል። የዓለም ጤና ድርጅት ውሳኔ ሰጪ አካል የሆነው የድርጅቱ ጉባኤ ትናንት ጄኔቫ ውስጥ አመታዊ ስብሰባውን የከፈተ ሲሆን በጉባኤው ላይ እንድትካፈል ያልተጋበዘችው ታይዋን ያልተጠራሁት የድርጅቱ ጉባኤ ቻይና ያደረገችበትን ተጽዕኖ ስለተቀበለ ነው ብላለች። የታይዋን የውጭ ጉዳይ ሚኒስትር ጆሴፍ ው እና የጤና ሚኒስትሯ ቼን ሲክ ቹንግ ባወጡት መግለጫ የዓለም የጤና ድርጅት ዓለም አቀፍ የጤና ድርጅት እንደመሆኑ ለሰው ልጆች ሁሉ ጤናና ደህንነት መጠበቅ መስራት እንጂ ለአንድ አባል ሀገር የፖለቲካ ፍላጎት መበገር የለበትም ብለዋል። ራስ ገዟ እንደ ስቴት ታይዋንን የራሴ ግዛት ነች ብላ የምትከራከረው ቻይና ስለምትቃወም ታይዋን እንደ ዓለም የጤና ድርጅት የመሳሰሉ አብዛኞቹ ዓለም አቀፍ ድርጅቶች አባል መሆን አልተፈቀደላትም። በሌላ ዜና ዘ ዋል ስትሪት ጋዜጣ ትናንት ባወጣው ዘገባ የቻይና ውሃን የቫይረስ ምርመራ ተቋም ባልደረቦች የሆኑ 3 ሳይንቲስቶች እንደ አውሮፓውያን አቆጣጠር በ2019 ህዳር ወር ውስጥ ሆስፒታል ገብተው እንደነበር አመላክቷል። ቻይና የመጀመሪያውን በኮሮና ቫይረስ መያዙ የተረጋገጠ ሰው መገኘቱን ይፋ ካደረገችበት ጊዜ በአንድ ወር ቀደም ብሎ መሆኑ ነው። ዘገባው ቫይረሱ የተዛመተው ከተቋሙ ቤተ ሙከራ አምልጦ ነው የሚለውን ጥርጣሬ ሊያቀጣጥሉ ይችላል ተብሏል። ቻይና ቫይረሱ መቀስቀሱን አስቀድማ ሳታውቅ አልቀረችም የሚለው መላምት ሲሰነዘር ይህ የመጀመሪያው ጊዜ አይደለም። በቀደመው የትራምፕ አስተዳደር መጨረሻ አካባቢ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው የክትትል ሰነድ እንደነበረ ይታወሳል። በዚያ ሰነድ ቻይና የመጀመሪያው የኮሮና ቫይረስ ተጋላጭን ይፋ ከማድረጉ አስቀድሞ በ2019 የክረምት መዳረሻ ወራት ውስጥ በርካታ የተቋሙ ተመራማሪዎች የኮቪድ-19ም ሆነ የሌሎች የተለመዱ ከአየር ሁኔታ መለዋወጥ ጋር የሚነሱ በሽታዎችን የሚመስል ህመም ታሙ እንደነበረ የሚያሳምን ምክንያት አግኝተናል ብለዋል። የሉካሽንኮ መንግስት ወደ ፖላንድ የተሰደደውን የ26 ዓመቱን ቤላሩሳዊ ሮማን ፓትሮቪችን በአስቸኳይ እንዲለቅ መንግስታቱ ጠይቀዋል። ኔክስት የተባለውና ተደማጭነት ያለው በቴሌግራም የሚተላለፍ ስርጭት ዋና ኤዲተር የነበረው ጋዜጠኛ የቤላሩስ ፖሊሶች ከተሳፈሩበት ዩሬነር አየር መንገድ አውሮፕላን አውርደው አስረውታል። ጋዜጠኛውን ባለፈው ዓመት ሉካሽንኮ ለስድስተኛ ጊዜ የተመረጡበት የቤላሩስ ምርጫ ተጭበርብሯል በሚል የተካሄደውን የተቃውሞ እንቅስቃሴ በማደራጀቱ የሚንሰክ መንግስት በሽብርተኝነቱ ወንጅሎታል። ጋዜጠኛውን ፖሊሶች ይዘው ሲሄዱ እየተንቀጠቀጠ ለሌላ የአውሮፕላን ተሳፋሪ የሞት ቅጣት ይፈጸምብኛል ማለቱ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ባወጡት መግለጫ የቤላሩስ መንግስት በሁለት የአውሮፓ ሀገሮች መካከል የሚደረግ በረራ አስገድዶ በማሳረፍ ጋዜጠኛውን ማሰሩን ዩናይትድ ስቴትስ አጥብቃ ታወግዛለች ብለዋል። በአስቸኳይ እንድትለቀውም ጠይቀዋል። በሩዋንዳ ኪጋሊ በመደረግ ላይ የሚገኘው የአፍሪካ ቅርጫት ኳስ ሊግ ቀጥሏል። ትናንት የሊቢያው ጂኤስዲ ፔትሮሌስን 97-64 ያሸነፈው የግብፁ ዛማሌክ ከእረፍት በኋላ በነገው ዕለት የካሜሩንን ፎርሰስ አርምስ ኤድ ፖሊስን ይገጥማል። በተመሳሳይ በነገው ዕለት የአንጎላው ፔትሮሌስ ዲሊዋንዳና የሞሮኮው ኤኤስ ሳሌ ይጫወታሉ። ጨዋታዎቹን የአሜሪካ ድምፅ እንግሊዝኛው አገልግሎት በቀጥታ ያስደምጣል።
ከዜናዎቹ ጋር ሀብታሙ ስዩም ነበረ። ለዜናው እናመሰግናለን። ጋቢና ቪኦኤ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን አብይ ወዳደረግነው ርዕስ እንሻገር። የጸረ ሽብር አዋጁ መገናኛ ብዙሃን ሚዛናዊ ዘገባ ለመስራት የሚያደርጉትን ጥረት የሚከለክልና በዚያም ጥረት ምክንያትም ተጠያቂ የሚያደርግ አይደለም ሲል የኢፌድሪ ጠቅላይ አቃቤ ሕግ አስታወቀ። ጋዜጠኞች አሰናድተው የሚያስተላልፉት ዘገባ የሽብር ድርጊትን የመደገፍ አላማ እስከሌለው ድረስ የዘገባውን ሚዛናዊነት ለማስጠበቅ የሚመለከታቸውን አካላት መጠየቅ እንደሚችሉም አስረድቷል። ፀሐይ ዳምጠው ተከታዩን ዘገባ ልካልናለች።
የዚህ ዘገባ መነሻ የተሻሻለው የኢትዮጵያ የጸረ ሽብር አዋጅ ነው። በተለይም ከመረጃ ስርጭት ጋር የተያያዘው የአዋጁ ክፍል። በዚህ አዋጅ መሰረት ለምሳሌ በአሸባሪነት የተፈረጀ ቡድንን ልሳን ሆኖ ማገልገል የተከለከለ ነው ይላል የኢፌዴሪ ጠቅላይ አቃቤ ሕግ። በኢፌዴሪ ጠቅላይ አቃቤ ሕግ የንቃተ ሕግ ትምህርትና ስልጠና ዳይሬክተር እንዳልካቸው ወርቁ ይህንኑን አብራርቷል።
በሽብር የተፈረጁ ድርጅቶችን ለመደገፍ አስቦ ከሆነ ሚዲያው ያደረገው ይሄ በሕግ ያው የሚያስጠይቅ ነው። የሽብርተኛ የተባለ ቡድንን ወይም ደግሞ ሽብርተኛን መርዳት መደገፍ በሕግ የሚያስጠይቅ ነው የሚሆነው። ያው ማንኛውም ሰው የሽብር ወንጀል አፈጻጸምን በቀጥታም ሆነ በተዘዋዋሪ መንገድ እያመቻቸ ወይም እየረዳ መሆኑ እያወቀ ወይም ደግሞ የሽብርተኛ ድርጅትን ለመርዳት በማሰብ እንዲያሉ ዘገባዎችን የሰራላቸው ከሆነ እነሱን ፕሮፓጋንዳቸውን ለማሰራጨት ከሆነ ይሄ በሕግ የሚያስጠይቅ ነው የሚሆነው።
የብዙሃን መገናኛ ተቋማት ወይም ጋዜጠኞች ሚዛናዊ የሆነ የዘገባ መስራታቸው ግን የጸረ ሽብር አዋጁን የምጥስ እንዳልሆነ አቶ እንዳልካቸው ተናግሯል።
የሚዲያ ነጻነት አለ። ሚዲያ በነጻነት የመስራት መብት አለው። ሚዲያ ዘገባዎችን መስራት ይችላል። ለህዝብ ህብረተሰቡም የማድረስ መብት አለው። መብት ብቻም ሳይሆን ግዴታውም ጭምር ነው ሚዲያ ይህንን የመስራት። ነገር ግን ዘገባዎችን ሲሰራ ወደ አንድ ያጋደለ ከሆነ ያ ያጋደለው ወይም ደግሞ የሚሰጠው መረጃ አሸባሪ የተባለውን ድርጅት አላማውን እንዲያስተዋውቅበት ወይም ደግሞ አደርሳለሁ ያለውን ተግባር እንዲፈጽም የሚያደርግ ከሆነ ወይም በሌላ ቋንቋ ደግሞ በአዋጁ አንቀጽ 10 ላይ የተቀመጠው ማነሳሳትን የሽብር ተግባርን ማነሳሳት አይነት ዘገባ ከሆነ ይሄ ያው በጸረ ሽብር አዋጁ መሰረት የሚያስጠይቅ ነው። ነገር ግን መታወቅ ያለበት ማንኛውም ጋዜጠኛ ወይም ሚዲያ በነጻነት ስራዎችን መስራት ይችላል፣ ዘገባዎችን ባላንስ አድርጎ መስራት ይችላል የሚለውን ነው።
በጸረ ሽብር አዋጁ እንደተገለጸው ጉዳዩ የሽብር ድርጊትን ለማገዝ ወይም ሽብር እንዲፈጸም የሚያነሳሳ መሆኑን እያወቀ ሆን ብሎ የሽብርተኝነትን ተግባር ለማገዝ የሚሰሩ የተለያዩ የቃል የጽሑፍና ሌሎችም መረጃዎችን ማሰራጨት ግን በሽብር ሕጉ ያስቀጣል ብለዋል አቶ እንዳልካቸው።
በአዋጁ አንቀጽ 10 ንዑስ አንቀጽ 2 ስር በግልጽ እንደተቀመጠው ማንኛውም ሰው ሽብር ተግባርን የተመለከተ ወንጀል እንዲፈጸም ለማድረግ በንግግር በጽሁፍ ወይም በስዕል ወይም በሌላ ማንኛውም አድራጎት በግልጽ ሁኔታ ቅስቀሳ ያደረገ ወይም እንዲህ አይነት ይዘት ያለው ነገር መሆኑን እያወቀ ያተመ፣ ያሳተመ፣ ያስተላለፈ፣ ያሰራጨ አሁን ሚዲያ ይህንን ነገር መሆኑን ያወቀ ያሰራጨ ከሆነ በወንጀል ህጉ በዚህ በጸረ ሽብር አዋጁ መሰረት የሚያስጠይቀው ይሆናል ማለት ነው። ስለዚህ መታየት ያለበት ምንድን ነው፣ የሚዲያው ይህንን ሲዘግብ ኢንቴንሽኑ ወይም ደግሞ ጋዜጠኛው ኢንቴንሽኑ ምን ነበረ? የሽብር ቡድኑን ሀሳብ ለመደግፎ ለሽብር እንዲፈጸም ማነሳሳት ነው መደገፍ ነው ወይስ ደግሞ በሚዲያ ነጻነት ህጋችን መሰረት ያንን የሚዲያውን ዘገባ ነው የሰራው የሚለውን እንግዲህ እንደየሁኔታው የሚታይ ይሆናል።
አቶ እንዳልካቸው አክለውም የፍትህ እገዛም ያስፈልጋል ብለዋል።
የፍትህ አካላት አሉ፣ ፖሊስ ሊሆን ይችላል፣ አቃቢ ህግ ሊሆን ይችላል፣ ወይ ፍርድ ቤት ሊሆን ይችላል። በእነዚህ ተቋማት የተያዙ እየታዩ ያሉ ጉዳዮች ከሆኑ ወንጀል ተፈጽሞ ከሆነ ወይም ወንጀለኛ መሆኑ ታውቆ የሚፈለግ ከሆነም ያንን መረጃ በማንኛውም መንገድ ይሁን ስልኩን በመስጠት ሊሆን ይችላል፣ ወይም መድረሻውን በመጠቆም ወይ ደግሞ ያለውን መረጃ በመስጠት ለፍትህ መተባበር ግዴታ ይሆናል ማለት ነው። የእናንተ ዘገባ ባላንስ መስራት ከሆነ የሽብር ተግባርን ማነሳሳት እስካልሆነ ድረስ እሱን መርዳት እስካልሆነ ድረስ በወንጀል የሚያስጠይቅበት አግባብ የለውም ማለት ነው።
በቅርቡ በሽብርተኝነት የተፈረጁትን የሽኔና የህወሓት አስተያየቶች ለሚዛናዊነት ሲባል በዘገባ ማካተት የድርጅቶቹን ዓላማ ለማስተዋወቅ ወይም ሽብርን ለመቀስቀስ እስካልሆነ ድረስ ህጉን የምንጻረር እንዳልሆነም ዳይሬክተሩ ጠቁመዋል። እናም የድርጅቶቹን አስተያየት በማካተት የሚሰሩ ዘገባዎች ጋዜጠኛውንም ሆነ የሚዲያ ተቋሙን እንደማያስጠይቁ ነው የኢትዮጵያ ጠቅላይ አቃቤ ህግ ያመለከተው። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጦን ለዘገባው እናመሰግናለን። ወደ ተከታዩ እንለፍ። ላለፉት 5 ዓመታት በኢትዮጵያ የሚማሩ የአንደኛና ሁለተኛ ደረጃ ተማሪዎች የሳይንስና ቴክኖሎጂ ትምህርት ላይ እንዲበረቱና የሥራ ፈጠራ ክህሎታቸውን እንዲያዳብሩ ሲሰራ የቆየው STEM Synergy የተሰኘው ተቋም አሁን ደግሞ ተማሪዎች ሀገር ውስጥ የሚገኝ ጥሬ ዕቃ ተጠቅመው በፀሐይ ኃይል የሚሰራ የዳቦ መጋገሪያ እንዲያመርቱ አድርጓል። ስምኝሽ የቆየ ይህንና ሌሎች የቴክኖሎጂ ውጤቶችን በመስራት የህብረተሰቡን ችግር ለመፍታት የሚንቀሳቀሰውን ድርጅት አመራሮች አነጋግራ ተከታዩን አሰናድታለች።
ከጀርመን ሀገር የተወሰደውና ባለፈው ሳምንት ለሙከራ እይታ የበቃው አዲስ ቴክኖሎጂ የፀሐይ ብርሃንን በ5 ስኩዌር ሜትር ላይ ሰብስቦ በማሳረፍና ነጸብራቁ ወደ አንድ ቦታ እንዲያተኩር በማድረግ ሙቀት መፍጠር እንዲችል የሚያደርግ ነው። ሙቀቱ ደግሞ ወደ ዳቦ መጋገሪያው እንዲሄድ በማድረግ በቀላሉ ዳቦ መጋገር ይቻላል። ይህን በሀገር ውስጥ የሚገኝ ጥሬ ዕቃን በመጠቀም የተሰራ ቴክኖሎጂ ሰሩት STEM Synergy በተሰኘ ተቋም የሰለጠኑ የምህንድስና የብየዳና መገጣጠም ሙያ ያላቸው ተማሪዎች ናቸው። መቀመጫውን በአሜሪካን ሀገር አድርጎ የዛሬ 6 ዓመት የተመሰረተው ድርጅት ኢትዮጵያ ውስጥ የሚማሩ ተማሪዎች ከልጅነታቸው ጀምሮ የሳይንስና ቴክኖሎጂ ፍቅር እንዲኖራቸውና ተግባራዊ ልምምድ በማድረግ የፈጠራ ክህሎታቸውን እንዲያካብቱ የሚያደርግ ተቋም መሆኑን የድርጅቱ ዋና ስራ አስኪያጅና ፕሬዝዳንት የሆኑት አቶ ጸጋዬ ለገሰ ይገልጻሉ።
የሀገሪቱ የትምህርት ፖሊሲ 70-30 የሚል አዲስ የትምህርት ፖሊሲ ያለው። ፖሊሲው ማለት 70ዎቹ ሃይስኩል ግራጁዌት አድርገው ወደ ዩኒቨርሲቲ የሚገቡት ተማሪዎች 70% ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ፣ ማትስ እንዲያጠኑ። ግን በኢትዮጵያ ደረጃ ብዙ የሳይንስ እና ቴክኖሎጂ ኮሌጆች ሁሉ ተከፍተዋል። ግን እነዚህ ልጆች የተዘጋጁ አይደሉም ኮሌጅ ውስጥ የሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማትስ ለማጥናት። እና የእኛ ድጋፍ እዚህ ላይ ነው የሚጀምረው። እና ሳይንስ እና ቴክኖሎጂ መጀመር ያለበት ቀጥታ ልጆችን ከዩኒቨርሲቲ ላይ መመደብ ብቻ ሳይሆን ታች ባሉበት ወቅት በፕራይመሪ ስኩል፣ በሰከንደሪ ስኩል ከዛም ወረድ ብሎ ቅድመ ዝግጅት እንዲያደርጉ ማድረግ በሚለው ላይ የኢንተርቬንሽን ፕሮግራም ነው እየሰራን ያለው።
የሳይንስ ቴክኖሎጂ፣ ኃይልና ሂሳብ ትምህርቶች ላይ አተኩሮ የሚሰራው ተቋም በኢትዮጵያ የተለያዩ ክልሎች ውስጥ ከሚገኙ ዩኒቨርሲቲዎች ጋር በመተባበር ለአንደኛና ለሁለተኛ ደረጃ ተማሪዎች የሚያገለግሉ 8 ቤተ ሙከራዎችን ከፍቷል። አቶ ጸጋዬ እንደሚሉትም ድርጅቱ በየአመቱ የሚያዘጋጀው የሳይንስ ውድድር ህፃናት የፈጠራ ችሎታቸውን እንዲያዳብሩ ያግዛል።
እንግዲህ አዲስ ሳውን በጀመርነው ፕሮግራም እንደነው ትምህርት ማስተማር ብቻ ሳይሆን ያ ደግሞ ቴክኖሎጂውን ራሱ በመጠቀም ወደ አካባቢ ያሉ ችግር ፈቺነት እንዲያተኩርም እንፈልጋለን። ስለዚህ ነው ያለውን ችግር በመረዳት ይሄ ነገር አገሪቷን ከአንኤምፕሎይመንት ሊያወጣልን የሚችሉ አንዳንድ ቴክኖሎጂዎችን ትራንስፈር የማድረግ ሁኔታ ስራ የሚፈጡ ኢንካም ጀነሬት የሚያደርጉ ኢምፕሎይመንት ጀነሬት የሚያደርጉ የቴክኖሎጂ ትራንስፈሮችንም እናስባለን። በተጨማሪ በዚህ ላይ ምንድነው ስኪል ትሬኒንግ እንሰጣለን ለእነዚህ ወጣቶች ማለት ነው ወደ ስራ እንዲገቡ እና የራሳቸውን ቢዝነስ እንዲጀምሩ ይሄ እቅዳለን።
ስቴም ሲነርጂ በሳይንስ ትምህርት የሚያደርገው ጥረት አድጎ የዛሬ ሳምንት ድርጅቱ ባሰለጠናቸው ተማሪዎች የተሰራ በፀሐይ ብርሃን የሚሰራ የዳቦ መጋገሪያ ለእይታ አቀርቧል። አቶ ይስሐቅ ኡኩሞ ሽታ በሙያቸው መሐንዲስ ሲሆኑ በአሜሪካን ሀገር የሚገኝ የኮንስትራክሽን ድርጅት የፕሮጀክት ማናጀር ሆነው ይሰራሉ። ስቴም ሲነርጂ ውስጥ ደግሞ በበጎ ፈቃደኝነት የቦርድ ሊቀመንበር ሆነው በማገልገል የቴክኖሎጂ ስራውንም በኃላፊነት ይመራሉ።
አስተሳሰብ ወይ ደግሞ እንግሊዝኛው 13 Minutes of Sunshine ባለው ደግሞ አመቱ ሙሉ የፀሐይ ብርሃን የሚገኝበት ሀገር ነው። አንዱም ይሄንን ነው የተመለከተው እና ይህም ስራ ደግሞ የመጀመሪያው ሙከራ እንዳለቀ በብዛት በማምረት ለብዙ ሰዎች ተደራሽነት እንዲኖረው የምናደርግበት ሁኔታ ይሆናል። ለዛም ደግሞ ዳቦ በመጋገር ኑሯቸው ሊኖሩ የሚችሉ ሴቶችን ነው ተደራሽነት የሚያደርገው ይህ የዳቦ መጋገሪያ። እነሱን ደግሞ ለእነሱ ደግሞ የብቃት ስልጠና የሚሰጡ ተማሪዎችን ተመርቀው ወደ አሰልጣኝነት ገብተው የሚያገለግሉበት ሁኔታ ይመቻቻል።
ይህ የዳቦ መጋገሪያ የመጀመሪያው የፈጠራ ውጤት ይሁን እንጂ አቶ ይስሐቅ ስቴም በቀጣይ የሚሰራቸው የፀሐይ ብርሃንን የሚጠቀሙ ቴክኖሎጂዎች እንዳሉ ያብራራሉ።
ወደፊት የምናገራቸው ክዶች አሉ። ለኛው በመስኖ ኤሪያ እናስባለን። ይሄም ድሪፕ ኢሪጌሽን የሚባለው ማለት ነው። ስለዚህ የጀመረው እሱ እንቀጥላለን እና ይሄኛው ዳቦ መጋገሪያ የሚለው ለትልቅ ዳቦ መጋገሪያ 6 ሜትር ስኩዌር የሚወስድ ቦታ ነው። ነገር ግን አነስ ባለ መልኩ ደግሞ በግለሰብ ደረጃ ሊጠቀሙ የሚችላቸው ሁኔታዎችን እያየን ነው እና የፀሐይን ኃይል መጠቀም በምንችልበት ሁኔታዎች የተለያዩ ስራዎችን እናስባለን።
የስቴም ሲነርጂ ተቋም ዋና ዓላማ ተማሪዎች ስራ ፈጣሪ እንዲሆኑና በአካባቢያቸው የሚገኙ ቁሳቁሶችን ተጠቅመው የህብረተሰቡን ችግር መፍታት እንዲችሉ ማገዝ ነው። ድርጅቱ ባቋቋማቸው የቤተ ሙከራ ማዕከላት ተጠቃሚ በመሆናቸው የሳይንስ ችሎታቸውን ማዳበር የቻሉና ዛሬ ትልቅ ደረጃ መድረስ የቻሉ ተማሪዎችን ማፍራታቸውንም አቶ ይስሐቅ ይገልጻሉ።
ብዙ ተማሪዎች በዚህ በስቴም ሴንተሮች ውስጥ ያለፉ ከዩኒቨርሲቲስ ከድረስ የደረሱ አሉ። ያንዳንዳቸውን አንዳንድ ጊዜ ከአካባቢ ወይ ደግሞ የት ደረጃ ድረስ የሚለውን ነገር ዴታ ወይ ደግሞ ኢንፎርሜሽን መሰብሰብ አንዳንድ ጊዜ አስቸጋሪ ነው። ነገር ግን በግል የምናውቃቸው አሉ። በዚህ በስቴም ሴንተሮች ውስጥ በኩል አልፈው በአገር ደረጃ የፈጠራ ችሎታቸው እውቅና ያገኘላቸው በሂደት በተለያዩ ዩኒቨርሲቲዎችም ውስጥ ገብተው ትምህርታቸውን ተምረው እንዳገኘዋሉ። እንዲሁም በቅርብ ጊዜ አሁን እስከ ውጭ ሀገር ደግሞ እስከ ሃርቫርድ ድረስ በዚህ ፕሮግራም አልፈው በራሳቸውም ጥረት ማለት ነው እስከ ሃርቫርድ ድረስ ዩኒቨርሲቲ መግባት የተዳገኛቸው ተማሪዎች እንደምናውቀት።
አቶ ጸጋይም ተማሪዎች የሳይንስና ቴክኖሎጂ ትምህርቶች ላይ ማተኮራቸው በዓለም ላይ ህይወትን እያቀለሉ ያሉ ቴክኖሎጂዎችንና ለብዙ ችግሮች መፍትሄ ማምጣት የሚችሉ ስራዎችን ፈጣሪ እንደሚያደርጋቸው ያሰምሩበታል።
በአሁኑ ሰዓት የሳይንስ ቴክኖሎጂ ኢንጂነሪንግ ማትስ ወደፊት ዓለምን ኮምፒቲቲቭ ከሚያደርጓት አንዱ እንደሆነ ይታወቃል። ብዙ ስራ ሊፈጠር የሚችልበት፣ ከፍተኛ ኢንካም ሊገኝ የሚችልበት፣ ሀገሮች ኮምፒቲቲቭ የሚሆኑበት በተለይ ኢትዮጵያ ውስጥ እንደኛ ያለው ሀገር ፖቨርቲ ችግር እንድናላቅቅበት የምንችለው ለብዙ ወጣቶች ስራ እና ቢዝነስ ክሬት የሚያደርግበት ሊያደርግ የሚችለው ልጆች እንደገና ስራ ከመግባታቸው በፊት ያንን ስኪል ኤክሰርሳይዝ የሚያደርጉበት የሀገራችንን የውጭ ምንዛሬ ልናተርፍ የምንችለው ራሳችን በራሳችን ሀገር ውስጥ ስራዎችን በመስራት ማለት ነው። ኢኖቬቲቭ የሆነ እና በተለይ የሶሳይቲን ፕሮብለም ሶልቭ የሚያደርጉ ልጆች እና ወጣቶች ሊወጡ የሚችለው ከዚህ እንደሆነ በማሰብ ሁሉም አካል ትኩረት ሊሰጥ ይገባል ይያስባሉ።
እስቲም ባሁን ወቅት ችግር ፈቺ የሆኑ ፈጠራዎችን መስራት የሚያስችሉ የቴክኖሎጂና ምህንድስና ትምህርቶች ላይ ያተኮረ እንጂ ሌሎች የሳይንስና የሂሳብ ትምህርቶች ላይም ድጋፍ ማድረጉን ይቀጥላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ነው። መጣችሁ ስላደረጋችሁን እናመሰግናለን። ወደ ሶስተኛው ዘገባችን ሻገር። በኢትዮጵያ ያለው በዘር መከፋፈልና መገፋፋት ቀርቶ ሁሉም በሰውነቱ ተወዳጅቶ በፍቅር የሚኖርበት ኢትዮጵያን ተፈጥራ ማየት እሻለሁ ትላለች። የሰዎችን ጫማ አጽድታ በመታገኘው ገቢ የኮሌጅ ትምህርቷን የምትከታተለውና ኑሯን በዚሁ ስራ የምትደግመው ወዘሪት ጥበቢት ጥላሁን የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ከወጣቷ ጋር አጭር ቆይታ አድርጎ የላከልን ዝግጅት እንደሚከተለው ይቀርባል።
የአሜሪካ ድምጽ እኛ ኢትዮጵያውያን በሚል ጥቅል ርዕስ በተለያዩ የሙያ መስክ የተሰማሩ ዜጎችን በወቅታው የሀገሪቱ ሁኔታና በምርጫ ጉዳዮች ላይ ያላቸውን ተስፋ ምኞታቸውና ስጋታቸውን ጠይቋቸዋል። ጥያቄው የቀረበላቸው ዜጎችም የተለያዩ አስተያየታቸውን ሰጥተውናል። ቪኦኤ ለዛሬ ከሐዋሳ ከተማ ያነጋገራት በሊስትሮ ስራ የተሰማራችሁን ጥበቢት ጥላሁን የምትባል ወጣት የኮሌጅ ተማሪ ነው። የሰዎችን ጫማ ያጠባች በሚታገኘው ገቢ የምትተዳደረውና የኮሌጅ ትምህርቷንም የምትከታተለው ወጣት ጥበቢት ላንቺ ኢትዮጵያዊ መሆን ማለት ምን ማለት ነው ተብላለች። ተጠየቀችው ጥያቄ ይህንን ብላለች።
ተፋሪ ማለለነ ማንነቴን ደስታዬና ኩራቴን
በየለቱ ስለሚገጥማትም ፈተናዎች ተጠይቃለች።
በየለቱ ምገጥመኝ መከራ ሌላ የለም ግን አንዳንድ ጸሃ አለ ዝናብ ሲመጣ ቲቶ መሄድ አለ። አሁን ለምሳሌ ዝጻሃ ለኒ የቤት ክራይ አለ የትምህርት ቤት አለ ግዴት ተቆጥሮ አልቅም በርግጥ በዚህ ባበቃ ይሻለኛል።
በሁለት አመታት ውስጥ አገርሽ የትደርሳ ማልፈልግ ያለሽ ለወጣት ውት ያቀረብኩላት ሶስተኛው ጥያቄ ነበር።
ሀገሬ አሁን ለምሳሌ ብዙ ስራ አጥቶች ኢትዮጵያ ውስጥ አሉ። ተምሮ ስራ አጥቶ እነሱም ስራ አግኝተው ብር ፍለጋ እራሳችንን እንለውጣለን በሚል ሌላ ሀገር የሚሰደዱ ብዙ ህዝብ አለ። ማለት ህይወቶች ወንድሞች አባቶችም ብዙ ህዝብ አለ ወደዛ ሜሩ ማለት ነው። ወደ አሜሪካ ወደ ዱባይ ለምሳሌ ሜዱ አሉ። እነዛ ደግሞ ከዛም ተመልሶ ከዱባይ ሙን ከአሜሪካ ኢትዮጵያ በዝጋለች ተብሎ ወደዚህ እንዲመጡ እነ ደስታይን አልችል።
መንግስት ችግሮችን ለመፍታት ምን ማድረግ የምችል ይመስልሻል? ሌላ ጥያቄ።
ከእግዚአብሔር በታች ማችሉት ነገር የለም። እና የተቻለ ብሰጡኝና የእስራኤል ቦታ ቀይሮ ብሰጡኝ ምችሉ ይመስለኛል።
አገርሽ ስላለችበት ሁኔታ የማትወጂው ምንድነው የሚለው ደግሞ አምስተኛ ጥያቄያችን ነበር። ወጣቷ የኮሌጅ ተማሪ ይህንንም ብላለች።
ማልወደው ነገር እርስ በርስ መነሳሳቱ ማለት ሰው ሰርቶ እንዳይበላ እኔ የከለ ዘር ነኝ እኔ የከለ ነኝ ሰላም እንዳይኖር ማድረጋቸው አንድነት ማጣቱ በቃ ፍቅር አለመኖሩ ነው የሚጣለው።
የኢትዮጵያ ጠቅላይ ሚኒስትር ቢቶኝ ኖሮ የመጀመሪያ ውሳኔሽ ምንድነው ለሚለው ስድስተኛ ጥያቄያችን መልስ ሰጠናለች።
ጠቅላይ ሚኒስትር ቢሆን አንድነት ውስጥ የምታጣ ነገር ስለሌለ ህዝቡ አንድ እንዲሆን ነው ማደርገው። መጀመሪያ ማለት ነው ህዝቡ አንድ እንዲሆን ህዝቡ በፍቅር እንዲጓዝ ነው ማደርገው።
የፖለቲካ መሪዎች ሊኖራቸው የሚገባው በጎጎኖች ምንድናቸው የሚለው ደግሞ የመጨረሻው።
እውነት ላይ ተመሰርቶ ማለት እከሌን እንደዛ እናረጋለን በሚል ሳይሆን እውነተኛ በሆነ ነገር ላይ ተመሰርቶ እንትን ብሎ ደስ ይለኛል። አሁን ለምሳሌ አድማ አለ ታድሙ በቃ እውነተኛ የሆነው ነገር ላይ ቢነጋገሩና እውነተኛ ነገር ይዞ ቢሄዱ ደስ ይለኛል።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዴዎስና እንግዳውን እናመሰግናለን። ዩጋንዳ በአፍሪካ ከፍተኛ ቁጥር ያለውን የስደተኞች እያስተናገደች ያለች ሀገር ናት። የስነልቦና ባለሙያዎች እንደሚሉት በምስራቅ አፍሪካዊቷ ሀገር ውስጥ ራሳቸውን የሚያጠፉ ስደተኞች ቁጥር በተለይም ኮቪድ-19 ከመጣ ወዲህ ጨምሯል። ሀሊማ አቱማኒ ይደርስባቸው ከነበረው ጥቃት ቢተርፉ በአእምሮ ህመም የሚሰቃዩ ስደተኞችን ለማገዝ የሚደረገውን ጥረት ተመልክታለች። ሀብታሙ ስዩም እንደሚከተለው አሰናድቶታል።
ከዲሞክራቲክ ኮንጎ የመጣው የ22 ዓመቱ ሜታ ጆስተን በዩጋንዳ የስደተኞች ጣቢያ ውስጥ ከባድ ህይወት እያሳለፈ ነበረ። የዩጋንዳ መንግስት የኮቪድ-19 መዛመት ለመግታት እርምጃዎችን ሲተገብር ደግሞ ህይወት የበለጠ ከባድ ሆናለች። ለአካባቢው ነዋሪዎች የነበረው የሥራ ዕድል በጣም አነስተኛ አለም ደግሞ ምንም የሚባል አይነት ነው። ከጣቢያው ውጪ ያገኘውን የቀን ሥራ ይሰራ የነበረው ሚታ ቤተሰቦቹ በሚያገኙት እርዳታ ላይ የሚያከለው ገቢ ሊሳካለት አልቻለም። ከአምስት እህትና ወንድሞቹ ጋር ሥራ ከሌላቸው አባቱ ጋር የሚኖረው ሚታ ራሱን ያጠፋ ዘንድ ይገፋፉ የነበረው ረሃብ ነው። ምንም ምግብ ሳንቀምስ ሁለት ቀናትን አሳልፈናል። ነፍሳችንን ያቆየነው ለትንሽ ቀናት ባሻገረን ገንፎ ነበር። እውነት ላችኋለሁ ህይወት እንደዚህ ከሆነ በዚህ ዓለም ላይ መቆየት ከንቱ ነው ስል አስቤያለሁ ያለው ሚታ። ማሙር ጃክሰን ከደቡብ ሱዳን የመጣ ሌላ ስደተኛ ነው። ሰውኛ ግንኙነቶች መጥፋታቸው ተስፋ እንዳስቆረጡ ሲናገራል። ከወላጆቹ ጋር በመለየት ከታናሽ ወንድሙ ጋር ወደ ዩጋንዳ የተሰደደው ማሙሩ የወላጅን ሚና ለመጫወት ዝግጁ አልነበረም። እርግጥ ነው የሐሳብ በጭንቅላቴ ውስጥ ተከስቷል። በዚህ ዓለም ላይ ብቸኛ እንደሆንኩ ተሰማኝ። ሌላኛው ወንድሜ በጣም ህፃን ነው። በቤት ውስጥ ያለው ትልቅ ሰው እኔ በመሆኔ ስራዎች እኔ ላይ የወደቁ ናቸው። ከአቅሜ በላይ እንደሆነ ተሰማኝ ያለው ሜል አሊ የስነ ልቦና ባለሙያ እና አማካሪ ናቸው። የጆስተን ሙኒ ጃክሰን ሁኔታ የተባባሰው ከቤተሰቦቻቸው መነጠላቸው፣ ተንከባካቢ የለንም ብለው በማሰባቸው ነው ይላሉ። ዋና ጉዳዮችን እንዲያስረዳሉ
parental abuse poverty, those who have been stricken, then those who
ይወላጆች በደል ድህነት በእነዚህ የተጎዱ በተለይም ደግሞ የአእምሮ ጠባሳ የገጠማቸው የጭካኔ ድርጊቶችን የተጋፈጡ በተኩስ ልውውጥ ውስጥ ያለፉ ዛሬ ላይ የተጋፈጡት የሚገኙት የድህረ አደጋ ጭንቀት አለባቸው። ያ ጭንቀት ራሳቸውን ወደ ማጥፋት ደረጃ ገፍቷቸዋል ያሉት
transitioning them to another stage of contemplating suicide.
የስነ ልቦና ባለሙያዎች እንደሚናገሩት ራስን የማጥፋት ፍላጎት በተለያዩ ደረጃዎች ውስጥ የሚያልፍ ነው። እነሱም ተስፋ ማጣትን፣ መድኃኒቶችን አብዝተው በመውሰድ፣ በመርዝ ገመድ አሊያም ከፍታ ካላቸው ቦታዎች በመዝለል እንዴት ህይወታቸውን ማጥፋት እንደሚችሉ ማሰላሰልን ይጠይቃል። በስተመጨረሻም ድርጊቱን ይፈጽሙታል። የስነ ልቦና ባለሙያዎች እንደሚሉት ሰዎች ሁለተኛ ደረጃ ላይ በሚደርሱበት ጊዜ ነው ራሳቸውን ከማጥፋታቸው በፊት የሚታደጋቸውን ትኩረት ማግኘት የሚገባቸው። ፕሮፌሰር ኢዩጊን ካይንዳ ከዩጋንዳ የሕክምና ምርምር ተቋም ናቸው። ድብርትን የመሰሉ ህመሞች በአፍሪካውያን ባህል ውስጥ እንደ ህመም አይታዩም። ሰዎች ይህንን መገንዘብ ያስፈልጋቸዋል ብዬ አስባለሁ። አንድ የምታውቁት ሰው ወይንም ዘመዳችሁ ራስን ስለማጥፋት ሲናገር ስትሰሙ በቀላሉ አትውሰዱት። ያ ሰው በውስጡ እነዚህን ሐሳቦች እያውጠነጠነ ሊሆን ይችላል። ነዋሮት የስነ ልቦና ባለሙያዎች ሰዎች ሊያተኩሩባቸው ይገባል ካሏቸው ምልክቶች መካከል ከቀልብ አለመሆንን፣ ማልቀስን፣ ብቸኝነትን መፈለግን፣ አስደሳች በሆኑ እንቅስቃሴዎች ውስጥ ለመሳተፍ አለመፈለግንና የእንቅልፍ እጦትን ይጠቅሳሉ።
የአፍሪካ ህብረት 58ኛው ቀን ነው። 58ኛው ዓመት ነው። አፍሪካውያን ህብረት ከፈጠሩ 58 ዓመት ሞልቷቸዋል። በ1963 ዓመተ ምህረት ነበረ ለመጀመሪያ ጊዜ የቀድሞው የአፍሪካ አንድነት ያሁኑ የአፍሪካ ህብረት የተመሰረተው። እንኳን አድረሳችሁ እያልን በድጋሚ የዛሬው የጋቢና ዝግጅታችን እዚህ ላይ አጠናቀቅን። በመስተንግዶ ኤደን ገረመው፣ በአርትዖቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ እናስተናግዳችሁ አምሽተናል። አስተያየትና ጥያቄዎቻችሁን 2022276379 የዋትሳፕ መስመር ላይ ልታደርሱን ትችላላችሁ። በጀመኑ ሙዚቃ እንሰናበታለን። ደህና ደሩ። Thank you.